تسلسلت پروگرامچن اهون ای جمرال በመጽሐፍ ታለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 20 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለተዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 20
ተክብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ
ምዕራፍ 42 ታላቁ ብትር። አጼ ቴዎድሮስ ገንብቻለሁ ብለው ጣራውንና ጌጣጌጡን ማዘጋጀት የጀመሩለት ታላቅ ግንብ በአራቱ ማዕዘን እየተሰነጣጠቀ ለመውደቅ ሲናጋ ሲያዩ ያን ግንብ ከውድቀት ለማዳን በየማዕዘኑ ሲሯሯጡ እንደገና ወዳመጸው የወሎ ግዛት ዘመቱ። በወሎ አካባቢ ያመጹባቸው ወንበዴዎች ከመጀመሪያው በጠላትነት የቆዩት እና መዴ በሸብ ብቻ አልነበሩም። የራሳቸው ሹማምንት የመቅደላው ደጃች ሊበን ባይሻል ጦርነት ላይ ተማርከው አስራዋቸው ከቆዩ በኋላ ይቅርባዩ ንጉሠ ነገሥት ፈተው በአባታቸው አገር ሹማዋቸው የነበሩት ዋክሹም ገብረ መድህንና ሌሎችም ብዙዎች እንደዚሁ ሸፍተው ነበር። የቴዎድሮስ ፊታቸውን ወደ ወሎ ማዞር እንደተሰማ እነ ደጃች ሊበንና እነ መዴ በሽር በያስጣጫው ፈረጠጡ። ዋክሹም ገብረ መድን ግን ከብዙ አመፀኞች ጋር ሆነው ንጉሠ ነገሥቱን ጦርነት ገጥመው ጥቂት እንደተዋጉ ተማረኩና ለፍርድ ቀርበው በስቅላት ተቀጡ። ንጉሠ ነገሥት ቴዎድሮስ የወሎንና የአካባቢውን ሁኔታ ያረጋጉ ለመቅደላም ታማኝ አሽከራቸውን ግራዝማች አለሜን ሹመው በዚያው በሚገኙበት የችግር ጊዜ እኛ ታላቅ ንግስት በድንገት ታመሙ። አጼ ቴዎድሮስ በዚያ ታላቅ ፈተና ላይ እንዳሉ ፈተናቸውን ለመቋቋም ከሚጽናኑባቸው ከፍተኛ ኃይሎች ባንደኛው ላይ እጅግ አስጊ የሆነ ነገር ደረሰ። በደፋሩ ወንድ ልብም ያልተለመደ ስጋትና ሽብር ተፈጠረ። እቴጌቶዋበች ከታመሙበት ቀን ጀምሮ አጼ ቴዎድሮስ በየቀኑ ከሚሰሙት የፍርድ ሥራ በቀር ሌላውን ሁሉ ሥራ ለጊዜው ራሳቸው ተወጥ አድርገው ለታማኝ አሽከሮቻቸው ትተውት ነበር። ነገር ግን በግል ኑሯቸው ላይ ለደረሰ ችግር ሲጨነቁ እግዚአብሔር የጣለባቸውን አደራ እንዳያጓድሉ በማሰብ ከቴጌቶዋበች ጎን ቁጭ ብለው ከበሽተኛው አይበልጥ በስሜት ሲሰቃዩ ይቆዩና እስከመጨረሻው ደና ነኝ ብዙ አይጨነቁ እያሉ ብዙ ችግር የሚያዋክባቸው ባለቤታቸውን ከማጽናናት ያላቋረጡት ንግስት እንደተለመደው አሁንስ ቀለል ብሎኛል ሲሏቸው በልባቸው ጥቂት ተስፋ ይዘው የህዝብ ጉዳይ ለመስማት ይወጣሉ። ነገር ግን ምንም ያህል ሳይቆዩ ልባቸውና ድናት ይልባቸውና ንግስቲቱ ወደ ተኙበት ድንኳን ይመለሳሉ። በማንኛውም ችግርና ፈተና ፊት ፍርሃትና ሽብር ታይቶባቸው የማያውቀው ብርቱ ሰው በዚህ ጊዜ እንዲህ ሲሸበሩና ሲጨነቁ ሲታይ እጅግ ያሳዝኑ ነበር። ቀኑን በዚህ ሁኔታ ሲውሉ ሌሊቱን በድንኳኑ ቤተክርስቲያን ሲጸልዩ ያነጉት ነበር። ምግባቸውንም በጥሬ ሽምብራ ወስነውት ነበር። ሞቱ የእቴጌቶዋበች ሆነ እንጂ በህመሙ ይበልጥ የተሰቃዩትስ አጼ ቴዎድሮስ ናቸው። ሞቱም ቢሆን መቼም ሰው ቁሞ ተሄደ ሞት አይባልም እንጂ የአጼ ቴዎድሮስን ህይወትም በከፊል ገሎታል። በጣም ያስተዋለው አልነበረም እንጂ ይህ ሞት የኢትዮጵያን ህይወትም በጣም ጎድቷል። አጼ ቴዎድሮስ ወጣ ብለው ወደ ድንኳኑ ሲመለሱ ንግስቲቱ ደከም ብለው በፊታቸውም ላይ ክሳትና ያልተለመደ ላህይ ተቀብቶበት ሲያዩ አንድ አይነት አስጨናቂ ፍርሃት ልባቸውን ያውቀዋል። እመቤቴ፣ የኔ እናት፣ አሁንስ ጥቂት አልተሻለሽም? ይላሉ የተጨነቁት ንጉሠ ነገሥት። ተሽሎኛል፣ ደህና ነኝ፣ ግድ የለም ሥራውን ይከታተሉ ይላሉ እቴጌቶዋበች። አንድም ቀን አሞኛል፣ ያዙኝ ልቀቁኝ፣ አንሱኝ ጣሉኝ ሳይሉ ለሞት ያደረሳቸውን በሽታ በትዕግስት ችለው በብርታታቸው ባለቤታቸውን ሲያበረታቱ ቆዩ። አጼ ቴዎድሮስ ግን ምንም እንኳ ብርቷ ንግሥት ስቃያቸውን በትዕግስት ቢሸከሙት አዳር አዳር እየተዳከሙና በሽታው እየጠናባቸው መሄዱን ሲያዩ ስጋቱ በዚያው ልክ እየበረታባቸው ስለሄደ ነፋሻማ ወደ ሆነውና ደስ ወደሚለው አቅጣጫ ሁሉ እየተዘዋወሩ በመስፈር የንግሥቲቱን ጤንነት ለማሻሻል ሞከሩ። ከዚህም በቀር መድኃኒት የተባለውን ሁሉ ራሳቸው በእጃቸው እያቀመሱ ሰው ለሰው ሊያደርግ የሚችለውን ጭንቀትና መከራ ማንም ከሚያደርገው በላይ ቢያሳዩም እኒህ ብርቱ፣ እኒህ ተወዳጅ፣ እኒህ የባላቸው ጠባቂ መልአክ የሆኑ ታላቅ ሴት እረፍት ከማያውቁት ባለቤታቸው ጋር በድንኳን ሲንከራተቱ ኑረው በድንኳን ውስጥና በአልጋ ላይ ሲንከራተቱ ሕይወታቸው አለፈች። በዚህ ጊዜ በአጼ ቴዎድሮስ ላይ የወደቀውን ታላቅ የሐዘን በትር ለመግለጽ ማንኛውም የቃላት አሰካክ በቂ አይደለም። ጓደኛዬ፣ እናቴ፣ እመቤቴ፣ ገሬዴ፣ አረ ትንሽ ቆይኝ፣ አረ ንግሥት እንዲኖራ፣ አረ ንግሥት እንደዚህ ሁና ኑራ አትሞትም፣ አረ ተቤትሽ ላድርስሽ እያሉ በሬሳው ላይ ሲወድቁ ሲነሱ እመቤቴ፣ እናቴ፣ ለማን ጥለውኝ፣ ብቻዬን ለማን ጥለውኝ እያለ እንባውን እንደ ጎርፍ የሚያፈሰው ሊቀ መኳስ ዮሐንስ ቀረብ ብሎ ከሬሳው ጋር ቁም ለቁም ከሚዘረጉበት ያነሳቸው ነበር። እናቴ፣ እናቴ፣ እኔ ነኝ ገዳይሽ፣ ይቅርበኝ፣ ማሪኝ፣ የኔ ከብታታ፣ እግዚአብሔር ምን ሲል ተኔ ጣለሽ እያሉና እየተንሰቀሰቁ ያ ብዛቱ የታወቀው እንባቸው በጥፉ በስቶ በአንገታቸው እየወረደ ልብሳቸውን ሲያርሰው መመልከት ማንንም የሚያስለቅስ ነበር። አቡነ ሰላማ እንኳ በንጉሠ ነገሥቱ ጎን እንደቆሙ ጃንሆይ፣ መቼስ ምን ይደረጋል? ከእግዚአብሔር ጋር መታገል አይቻል ይቻሉት እንጂ እያሉ ያፈሰሱት እንባ ቀላል አልነበረም። ደቂ ቴዎድሮስ የዚያ ጊዜ ሁኔታ ወዳጆቻቸውን ቀርቶ ጠላቶቻቸውንም ጨምር የሚያፈከስ ከመሆኑም በላይ እሳቸውን የሚፈሩና የሚጠሉ ሰዎች እንኳን ቅጣት ቢታዘዝብን ያስመሩናል ብለው የሚተማመኑት በተጌቷ አበችና በሊቀ መኳስ ዮሐንስ ስለነበር ለተጌቷ አበች የደምንባ ያለቀሱት ንጉሠ ነገሥቱን የሚፈሩትም የሚወዱትም ሰዎች ባንድ ላይ ነው። በዚያ ጊዜ በአጤ ቴዎድሮስ ብቻ ሳይሆን በፊታውራሪ ገብርዬ፣ በራስ እንግዳ፣ በሊቀ መኳስ ዮሐንስ፣ በግራዝማች ዓለሜና በሌሎችም ንግሥቲቱን በቅርብ የሚያውቁ ሰዎች ላይ የታየው ሐዘን የቴዎድሮስ ዘመነ መንግሥት ያለፈ አስመስሎት ነበር። አጼ ቴዎድሮስ በቁጣ አስራዋቸው ወደ ነበሩት ወደ ራስ እንግዳ ተፈተው ንግሥታቸውን እንዲቀብሩ ታላቁን መርዶ ሲልኩባቸው ካሳ ስለሞተ መተቀበረው በሉት ታልፈታው እያለች ሌት ተቀን ስትወተውተኝ ነው የሞተችው ወይ እናቴ ወይ ጓዴ እያሉ ነበር ሰዎችን የላኩት። የቴጌቷ አበችን ሁኔታ እያንዳንዱ ኢትዮጵያዊ ቢያውቀው ኑሮ በዚያ ቀን ሊፈስ የሚገባው እንባ አንድ ታላቅ ምንጭ በሆነ ነበር። ከምስፍንናቸው ከወደቁበት ጊዜ ጀምሮ በደጓ ልጃቸው እየተረዱ የቆዩት ራስ አሊማ ይህን የቁም ሞት ከሰሙበት ጊዜ ጀምሮ እስከ ሞቱበት ድረስ የእንባ ምንጭ ሆነው ኖሩ። ልባቸው በሐዘን የተሰበረው ንጉሠ ነገሥት ሕሊና ያለውን ፍጡር ሁሉ ልብ በሚሰብር ሁኔታ እያለቀሱ የንግሥቲቱን ሬሳ ይዘው ወደ ግሸን ማርያም ለመድረስ ተነሱ። የእቴጌቷ አበች ሬሳ ከብዙ ጊዜ በኋላ ግሸን ማርያም ደርሶ ባረፈበት ቀን የነበረው ልቅሶና የዚያ ሁሉ ካህናት ዜማ ባንድ ላይ ሲሰማ ጠቅላላውን የሰው ተፈጥሮ የሚያፈላ ከባድ የመሸበር ስሜት ያሳድር ነበር። አጼ ቴዎድሮስ በጣም ርህሩህ ሰው ነበሩ። እቴጌቷ አበች ደግሞ ይበልጥ ርህሩህ አድርገዋቸው ይገኙ ነበር። እንባቸው ሳያቋርጥ በሚፈሰው ንጉሠ ነገሥት አእምሮ እጅግ ብዙ ትዝታዎች ይመላለሱ ነበር። እቴጌቷ አበች ለትዝታቸው መታሰቢያ የሚሆን አንድ ልጅ እንኳ ሳይተኩ በመሞታቸው ከዚያ ሁሉ ደግነትና ብርታት ቁንጅናና ፍቅር ጋር በአጼ ቴዎድሮስ ልቡና የሚመላለሰው አንድ ከፍተኛ ጉዳይ ይኸው ነበር። እቴጌቷ አበች ለአጼ ቴዎድሮስ ምን አይነት ድጋፍ እንደነበሩ ለሚያውቅ ሰው የእሳቸው ሞት በሕዝባቸው ክፋት፣ ሐዘንና ጭካኔ እያደረባቸው መሄድ በጀመረው ንጉሠ ነገሥት ሕይወታዊ አቋም ላይ የወደቀ ምን ያህል ከባድ በትር እንደነበረ ሊስተው አይችልም። የአጼ ቴዎድሮስን ሐዘን የጥፍ ጥፍ ያደረገው ደግሞ ለንግሥቲቱ ጤንነት ይሻላል ተብሎ ወደ ታሰበው ቦታ መጓዝ ብቻ ሳይሆን በየአቅጣጫው ወደ ተነሱ ወንበዴዎች በዘመቱ ቁጥር በሽተኛዋን ንግሥት በአልጋ ይዘው ሲንከራተቱ ከመቆየታቸው በላይ ከሞቱ በኋላም በዘመቻውም በዝናሙም በውሃ ሙላቱም ሲባል ቢሸን ቶሎ ሊደርሱ ባለመቻላቸው የንግሥቲቱን ሬሳ በሳጥን አሳሽገው ይዘው ለሁለት ወራት ግድም በየሄዱበት በድንኳን ሲንከራተቱ መሰንበታቸው ነበር። ወዳጆችና የመከራ ጊዜ። አጼ ቴዎድሮስ ደስታን እስከዚህም አያውቁትም። መከራ ችግርና ፈተና ግን አብረዋቸው ተወልደው አብረዋቸው ያደጉና የኖሩ የሙሉ ሕይወታቸው ጓደኞች ነበሩ። ይህም ሲሆን እነዚህ ነገሮች ይበልጥ የሚጠነክሩባቸው ጊዜዎች ነበሩ። አጼ ቴዎድሮስ ማንኛውም የቅርብ ወዳጃቸውን ማጣት መከራ ሊሆንባቸው ይችላል። ነገር ግን ተዋበችን ማጣት ሰውን በማጣት ከሚደርስባቸው መከራ ከፍተኛው ነበር። በዚህ የመከራ ጊዜያቸውም እንደ ማንኛውም በመከራ የተሸነፈ ሰው የወዳጆች በቅርብ እየተገኙ ማጽናናት አስፈልጓቸው ነበር። በዚህ የመከራ ጊዜያቸው ከጥጋቸው ሆኖ ሲያጽናናቸውና እጅግ ሲረዳቸው የቆየው ሊቀ መኳስ ዮሐንስ ነበር። ሊቀ መኳስ ዮሐንስ መሸም ነጋም ከንጉሠ ነገሥቱ ድንኳን ሳይለይ ድሮ ያደርግ ከነበረው በበለጠ ስለ ውጭው ዓለም ስለተከናወነውና በመከናወን ላይ ስለሚገኘው የስልጣኔ ሥራ በዝርዝር ይነግራቸው ነበር። ንጉሠ ነገሥቱ ጥቂት የረፍት ጊዜ አግኝተው ሐዘናቸውን ማሰላሰል በሚጀምሩበት ጊዜ ጆን ቤሊ ገባና ስለ ታላላቅ መሪዎች ታላላቅ የጥበብ ሰዎች ይስላከናውናቸው ስራዎች ስለ ሃይማኖት ስለ ፍልስፍና ስለ ስዕል ስለ ስነ ጽሑፍ ስለ ሙዚቃ ስለ ህክምና ስለ ትምህርት በጠቅላላው በአውሮፓ ስለነበረውና ስላለው ነገር ሁሉ ሲያጫውታቸው ይቆያል። በዚህ ጊዜ የተስፋ መቁረጥ ደመና ማንጃበብ የጀመረበት ሊናቸው የመኖርና የሰሙትን ሁሉ የስልጣኔ ስራ ወደ አገራቸው የማስገባት ተስፋ ያሳደረባቸው ነበር። ሊቀመኩራቸው ዮሐንስ ላንድ ጉዳራት ቀብሎ በሚገኝበት አንዳንድ ቀን ብቻቸውን ሾለክ ብለው ይወጡና እንኳኖቹ በተተከሉበት ኮረብታናት ቁጭ ብለው ያካባቢውን ሁኔታ እየተመለከቱ በልባቸው ብዙ ጉዳዮችን ሲያወጡ ሲያወርዱ ይቆያሉ። ከዚያ ወደ ሰፈር ተመልሰው በድንኳናቸው ሲገቡ በድንኳኑ ብቻ ሳይሆን ባለሙስ ብቻቸውን የሚኖሩ ያህል መኖር ከብዶ ይስማቸው ነበር። ከጥቂቷ በሽጋር ሆነው የሚያቆጥን ነገር ባዩ ቁጥር ሳይወዱ በግድም ባቸው እየገነፈለ ይመነጭባቸው ነበር። ከምግብ እንኳን ሳይቀር ጥቂቷ ብቻ ያለመዷቸውን የቅንጦት ምግብ አይነቶች በፊታቸው እንዳይቀርቡ አዘው ነበር። የድንኳኑን ውስጥ በሙሉ ባይናቸው ሲቃኙ የተነጠፉትን ምንጣፎችና ሌሎች ድምቃዎች ሁሉ ሲመለከቱ ሁሉም ነገር ለጥቅምም ሆነ ለደስታ የማይሆን የከንቱ ከንቱ የሆነ ነገር ሆኖ ይስማቸዋል። በዚህ ጊዜ በገናቸውን ያነሱና የሐዘን ዝማሪያቸውን ይከተላሉ። ከወሎ ወደ ደብረ ታቦር እንደተመለሱ አንድ ቀን ማምሻ በጽኑ ሁኔታ ታሞ የነበረው ቆንስል ፍላውደን መኳንንቱ ሁሉ አስከትለው ወደ መኖሪያ ቤቱ ሄደው ከጠየቁት በኋላ የቆንስሉን ስቃይ ሲያዩ ሊቀመንበሩ ዮሐንስን ዛሬ በጣም ስለታመመ እሱ ስታጫውተው አምሽ ብለው ትተውት ሄዱ። ከዚያም ወደ ቤተ መንግስት ተመልሰው ለመኳንንቱ ብቻ የራስ ግብር ከገባ በኋላ ሁሉም እየተሰናበተ ወጣ። አጤ ቴዎድሮስም ብቻቸውን ቁጭ ብለው ባለፈው የህይወት ዘመናቸው ያሳለፉትን ጊዜ አሁን ያሉበትን ሁኔታ ከቴጌ ተዋበሽ ጋር የነበራቸውን ፍቅርና አንድነት ሁሉ በታላቅ ትካዜ ሲያስተላስሉ ቆዩና በገናቸውን ይዘው ማንጎራጎር ጀመሩ። ዋኔር ግብ ለመያዝ ለተቀን ተመኘው ግን ተጉጉት በቀር ምንም አላገኘው ሰው አገሩን መውደድ ሆኖበት አበሳ ፍትህና ህግ መውደድ ሆኖበት አበሳ ህዝቡን ነጻ ማውጣት ሆኖበት አበሳ ሳያተርፍ ሞተላችሁ ያልታደለው ካሳ። እቴጌ ተዋበች የሴቶች ንግስት እቴጌ ተዋበች የወንዶች ወንድ ሴት ወንድ ነኝ ስላንቺን ቀማኝ ብርቱ ሞት ድንኳኑ በረደኝ ሆነብኝ ቀዝቃዛ አካሌ በደነ ሆነብኝ ደንዛዛ ዓለም ሁሉ ጠፋኝ ሆነብኝ ደብዛዛ የተስፋዬ አበባ ተቆርጦ ጠለዛ ህዝቤን መግዛት ሳይሆን ለህዝቤን ድገዛ ተነሽ ምክር ስጪኝ የህይወቴ ለዛ እናቴ ተዋበች የኑሮዬ ቤዛ። ተስፋዬ ሲጨልም ብርሃን እንዳላጣ ወይ አንቺ ወደ እኔ ነይ ወይ ወደ አንቺ ልምጣ እቴጌ ተዋበች አንጀቴ የኔ ሆድ አውቃለሁ ፈርሰሻል ሆነሻል ትቢያመድ ግን እነዚያ እጆችሽ ዳሰው ያጽናኑኝ እነዚያ አጣቶችሽ ሰርተው ያበሉኝ እነዚያም አይኖችሽ በፍቅር ያዩኝ ለስላሳው ምላስሽ ምክርን የሰጠኝ ርህርሁ ልብሽ ርህሩህ ያረገኝ የዞሩት እግሮችሽ ስዞር አብረውኝ የሚስቀው ፊትሽ ሳቅ ባገኘው ጊዜ ጠቁሮ ሲከፋኝ አልፈረሱም አሉ ተፈረሱ ማን ነው ልቤን ጭብጥ አርጎ የሚበታት ነው ተሰው አትጣላ ተው ታገስ ስትይኝ ግን ያንቺ ግፍ ባሰ ተግዜር ስታጣይኝ ጠላቴ ወዳጄ ሲከዳኝ ብታይ የኔም መቤት አንቺም መክዳትሽ ነው ወይ እቴጌ ተዋበች ክብሬ መጽናኛዬ የሃይማኖቴ ጌጥ የኑሮ ተስፋዬ የድንኳኔ ጫካ የዘውድ ጓደኛዬ እናቴ እመቤቴ ገረዴ ባሪያዬ ተይ ታመጣሽው ይህንን ልማድ መከተልህ ሲገባሽ ተባልፊት መሄድ እቴጌ ተዋበች የህይወቴ ግርማ ብርሃኔ ነይልኝ ውጦኛል ጨለማ እቴጌ ተዋበች የምወድሽ ሚስቴ ወንድም ብል ወንድሜ እህት ብል እህቴ የቀትር ጥላዬ የሌሊት መብራቴ የነውሬ መክደኛ ጓዳዬ ማጀቴ ቀድመሽኝ አትሩጭ ልቅደምሽ በሞቴ። አጤ ቴዎድሮስ የእንባና የከባድ ስሜት ስቃይ ይዟቸው እንባቸውንም ግጥሙንም ማንም ሊያያቸው በማይችልበት ቤተ መንግሥታቸው ውስጥ ነው እንደ ልብ አውርፈው የማይቀልላቸው ሐዘን ለጊዜው ከብ እንዲልላቸው አድርገው ለመተኛት የበገናቸውን ቅኝት እያስተካከሉ ሳሉ የንጉሠ ነገሥቱን በብርቱ መጎዳትና ማዘን በትክክል የሚያውቀው ጆንቤል ከጓደኛው ከቆንስል ፈዳውዴን ጋር ወደ ንጉሠ ነገሥቱ ሂዶ እንዲያጽናናቸው ተነጋግሮ ስለነበር በድንገት መጣና የግጥሙንና የእንባውን ድግስ በከንቱ አስቀረባቸው። ቤል ከፍላውዴን ቤት ወጥቶ ከመምጣቱ በፊት የተነጋገሩትም የሚከተለው ነበር። ግድ የለም ሂድ ጆን፣ የእግር በሽታ ስለሆነ እስከዚህ አያሰጋኝም። በአሁኑ ጊዜ ሰውየው እንዲህ እንዲህ ሥራ ቢሉ እንኳ እሳቸውን በቅርብ ሁኔ ተማጽናና ስልታስቀድመው የሚገባህ ነገር ሊኖር አይገባም አለ ቆንስል ፍላውዴን። እውነትህን ነው፣ ብቻ አሁን በጣም ስላመመህ እሳቸውን በጣም ሰግተው ነው እንጂ ብለያቸውስ አይወዱም። እኔ በጥጋቸው ከሌለሁ የሚተካው ጓደኛ በእንባ የሚታጠብ በገና ነው። ፍላውዴን፣ የኒህ ሰው ሁኔታ በጣም ያሳዝናል። በዚህ ጀግንነታቸውና ድፍረታቸው ላይ ያላቸው ለስላሳ ልብ በጣም ያስገርመኛል። የኒህ ታላቅ ሰው ድል ምንነታቸውን ጭራሽ በማያውቅላቸው ህዝባቸው እጅ ስለሆነ ክበው ክበው ካቡ ያለ ጣራ እንዳይፈርስባቸው ስጋት ያዘኝ አለ ሊቀ መኳዝ ዮሐንስ። እርዳቸው እርዳቸው፣ ዮሐንስ እርዳቸው አደራህን። ለዚህ መከረኛ አገር ያሏት ተስፋ እሳቸው ብቻ ናቸው። ሂድ አሁን አጫውታቸው። እግዚአብሔር ፈቃድ ሆኖ ወደ አገሬ በደህና ብደርስ ዋና ስራዬ እንደሚፈልጉት ሁሉ ከአገራችን ጋር የጠበቀ ግንኙነት እንዲኖራቸውና እርዳታም እንዲያገኙ ለማድረግ መሞከር ይሆናል አለ ቆንስል ፍላውዴን። ሊቀ መኳዝ ዮሐንስ ከተቀመጠበት ተነስቶ ደህና ደር ፍላውዴን አለ። ደህና ደር ጆን፣ ሌላ ሚስት እንዲያገቡ ለመገፋፋትም ሞክር። በሚያምኑበት ነገር በጣም ደረቅ ስለሆኑ በምክር አለዝባቸው። በዚህ መጥፎ ሁኔታ ላይ እንዳሉ በግል ኑሯቸው ላይ ደግሞ ይህን የመሰለ ችግር ሲደርስባቸው በጣም ሊጎዱ ስለሚችሉና ከእግዚአብሔር ቀጥሎ እሳቸውን ማጽናናት የምትችል አንተ ስለሆን በርትታ አጽናናቸው። ምስኪን ፍጥረት፣ ያለ መንጋ የተፈጠሩ እረኛ፣ ከኃጥአን መካከል የተፈጠሩ ጻድቅ፣ በሕዝባቸው ኃጢአት የሚወቀሱ የሰው ነውር ተሸካሚ፣ በሰው እድፍ ለመቆሸሽ የተቃረቡ ንጹሕ። አዬ ያሳዝናሉ ጆን። አደራህን ልትረዳቸው የምትችል አንተ ብቻ ስለሆንክ አደራ እርዳቸው አለ ቆንስል ፍላውዴን። በማንኛውም ጊዜ ንጉሡ ወዳሉበት ከመግባት ማንም የማይከለክለው ሊቀ መኳዝ ዮሐንስ ከፍላውዴን ቤት ተመልሶ ንጉሠ ነገሥት ቴዎድሮስ የበገናቸውን ቅኝት እያስተካከሉ ወደሚገኙበት ክፍል ገብቶ እጅ ነስቶ ቆመ። እንዴት አመሸ ዮሐንስ? ትተኸው መጣህ እንዴ? አሉ አጼ ቴዎድሮስ ቀና ብለው የሊቀ መኳዝን ፊት እየተመለከቱ። የለም ምንም አይለኝ፣ ሂድና ጃንሆን አጫውት ስላለኝ ነው አለ ሊቀ መኳዝ ዮሐንስ። ቁጭ በላ አሉ አጼ ቴዎድሮስ። ሊቀ መኳዝ ዮሐንስ አንዱን ወንበር ቀርበብ አድርጎ ከአጼ ቴዎድሮስ ጥግ ተቀመጠ። ሁለቱም ለጥቂት ጊዜ ጸጥ ብለው ከቆዩ በኋላ አቶ ብላዴን አሁንስ እየባሰበት ሄደ። አሁን ወሎ ደርሰን ስንመለስ የመጀመሪያ ስራዬ እሱን ምጽዋ ማድረስ ነው አሉ አጼ ቴዎድሮስ። ጃንሆይ ደህና ይሁኑ እንጂ በደህና ወደ አገሩ ሄዶ ይታከማል አለ ሊቀ መኳዝ ዮሐንስ። እሱን መልሰው ያልሰደዱልን እንደሆነ አሁን እንደሱ ያለ ቆንስል የምናገኝ ይመስልሃል? አሉ አጼ ቴዎድሮስ። በሌላ ነገር ተሱ የሚበልጥም እናገኝ ይሆናል። ለኢትዮጵያና ለግርማዊነቶ እንደሱ ተልቡ የሚያስብ ሰው ግን አናገኝም። ጃንሆይ፣ ፍላውዴን እኮ በኢትዮጵያ የእንግሊዝን ጥቅም ለመጠበቅ ብቻ የተቀመጠ የእንግሊዝ መንግስት ቆንስል አይደለም። ኢትዮጵያ በተለይም በግርማዊነቶ የምትተዳደረው ኢትዮጵያና ግርማዊነቶ ምን እንደሆናችሁ ለዓለም ለማሳወቅ የሚጣጣር የኢትዮጵያም ቆንስል ነው። እንዲያውም በእንግሊዝ ምክር ቤት ክላውዲየን የተላከበትን አገልግሎት ችላ ብሎ የንጉሰ ነገስት ቴዎድሮስ አገልጋይ ሆኗል ብሎ አንድ የታወቀ ምክር ቤት አባል ከሶት የክላውዲየን ወንድም ከባድ የሆነና የከረረ መልስ ሰጥቶ በመጨቃጨቅ ላይ ያሉ መሆናቸውን አንድ ወዳጁ ሰው ደብዳቤ ጽፎለት አይቻለሁ አለ ሊቀመቋስ ምን ያደርጉታል ቆንስልነቱን ለመሻር እንደሆነ እኔ የፈለገውን ሹመት ሰጠዋለሁ አሉ አጤ ቴዎድሮስ በትካዜ እሱ እንኳን ምንም አይደል በእንግሊዝ ምክር ቤት የሚቀርብ ሐሳብ ሁሉም አይፈጸምም በዚያ ምክር ቤት ውስጥ እጅግ ብዙ ሐሳብ ይቀርባል እጅግ ብዙ ጭቅጭቅና ንዝንዝ ይሰማበታል ነገር ግን ብዙ ጊዜ ሲጠርቁ የሚታዩት ሁሉ በፊት እንግሊዞች ከዚያ በኋላ የጥቅም ጓደኞቻቸው ከዚያ በኋላ መላው የሰው ዘሮች ይጠቀሙባቸዋል ተብለው የሚታነበንባቸው ነገሮች ብቻ እንጂ የታሰበው ሁሉ በስራ ላይ አይውልም ስለዚህ በክላውዲየን ላይ አንድ ነገር ሳይጣራ የሚወነጅል ምክር ቤት አባል ያቀረበው ሐሳብ ምንም ሊጎዳው አይችልም ይልቁንም የክላውዲየን ታላቅ ወንድም ትሬቨር ቲቸል ክላውዲየን ለወንድሙ ሲከራከር የግርማዊነቱንም እውነተኛ ሰውነት በትክክል አስረድቷል ወንድሜ ንጉሰ ነገስት ቴዎድሮስን የሚደግፍ በእውር ፍቅር ተመርቶ ሳይሆን የሚሰሯቸውን ትክክለኛ ስራዎችና ኢትዮጵያንም ለመምራት በአገራቸው ታሉ ሰዎች ሁሉ የበለጠ ኃይልና የመሪነት ችሎታ ያላቸው ሰው መሆናቸውን በማየት ነው። ንጉሰ ነገስት ቴዎድሮስ ያልተጣራ ወሬ ይዛችሁና በአፍሪካውያን ላይ ባላችሁ የተሳሳተ ጠቅላላ ግምት እየተመራችሁ እንደምታስቧቸው አውሬ የሆኑ ፍጡር አይደሉም በማለትና ሌላም ብዙ ነገር በመናገር ከሳሹን እያሳፈረ እውነተኛውን ነገር ገልጾታል አለ ዮሐንስ ዮሐንስ ተፈረንጅም ውስጥ እንደዚህ ያሉ ዋሾች አሉ አሉ አጤ ቴዎድሮስ ሊቀመቋስ በተናገረው ቃል በመገመረም ጃንሆይ ሰው በግል ተፈጥሮም ይሁን ተዘሩ በወረሰው ጠባይ አንዱ ተሌላው የሚለይባቸው ብዙ ጠባዮች አሉት በጠቅላላው ሲታይ ግን በሰዎች መካከል ብዙ የጋራ ደካማነቶች አሉ ከነዚህ ደካማነቶች አንዱ ውሸት መናገር ነው ውሸታምነት ያንድ ዘር ወይም ያንድ ትውልድ ብቻ የተለየ ክፋት አይደለም በማንኛውም ጊዜና በማንኛውም ህዝብ መካከል ብዙ ዋሾች ብዙም እውነተኞች ሰዎች ተገኝተዋል ይገኛሉ ነገር ግን የውሸቱና የእውነቱ መልክ ይለያያል አውሮፓውያን በአሁኑ ዘመን ምቾት ወዳለው ኑሮ በየቀኑ ለመራመድ ስለሚፈልጉ ከፍተኛ ለሆነ የሀገር ወይም የግል ጉዳያቸው ብዙ ቢዋሹ ነውር የሰሩ አይመስላቸውም ለማይነባ ነገር የሚዋሹም አሉ ይሁን እንጂ ለማንኛውም ነገር የታመኑ ቅኖችና እውነተኞች ሰዎች ደግሞ ይገኛሉ ዓለም ወደ ተሻለ አቅጣጫ ልትሄድ የምትችለው በእውነተኞች ሰዎች ስራ እንደሆነም ይታመናል አለ ሊቀ መኳንንት ዮሐንስ በአውሮፓ መልካም ሰዎች እንዳሉማ ሳላ ያውቃለሁ አሉ አጼ ቴዎድሮስ ጥቂት ጸጥ ብለው ሲያስቡ ከቆዩ በኋላ የኛ ሀገር ሰዎች የሚዋሹት ግን ለሀገራቸው በጠቅላላው ወይም ለግላቸው መልካም ነገር ለማስገኘት ሳይሆን የሀገራቸውን መልካም እድል ለማበላሸት ነው አሉ አጼ ቴዎድሮስ ጃንሆይ በአውሮፓውያን መካከልም ብዙ አጋቢስ ሰዎች አሉ ኢትዮጵያ ውስጥም ብዙ መልካም ሰዎች አሉ ብቻ የሚበዙት ሰዎች ክፉዎችና ዋሾች ተሆኑ የጥቂቶቹ ሰዎች መልካምነት እየተዳከመ ስለሚሄድ ኢትዮጵያን ተጥፋን ለማዳን አሁን ታሏት የሚበዙ መልካም ሰዎች እንዲኖሯት ያስፈልጋል አለ ሊቀመቋስ ዮሐንስ አይ ያሉት ጨርሰው እንዳይጠፉ ማሰቡ ቀርቶ መልካም ሰዎች ይበረክታሉ ብለ ታስባለህ አሉ አጼ ቴዎድሮስ ጃንሆይ የክርስቲያን ዋና ኃይል ተስፋ ስለሆነ ተስፋ እንቁረጥ ከዚህም ጋር ለግርማዊነቱ አንድ ነገር መናገር ይገባኛል ግርማዊነቱ ለአንድ ወይም ከዚህ ለሚበዙ ሰዎች ብቻ ሳይሆን ለአገሮ ህዝብ በሙሉ የተፈጠሩ ስለሆነ አሁን ሀዘኑንም ለመርሳት ይሞክሩ የቴጌን ስራና ሁኔታ እያስተላሰሉ ዘወትር ቢያለቅሱላቸውና ቢጨነቁላቸው የራስዎን አቋም ተመጉዳትና በዚህም እግዚአብሔር እንዲጠብቁት የጣለቦትን አደራ ተማጓደል በቀር ለእሳቸው ምንም ነገር ስለማይጠቅማቸው ለአገሮ ሲሉ ሀዘኑን ለመርሳት ይሞክሩ አለ ሊቀ መኳንንት ዮሐንስ አደራዬንስ አልረሳውም ሀዘኑን ግን ሆዴ እንዴት ይቻለው ትለኛለህ ዮሐንስ አሉ አጼ ቴዎድሮስ በዚህ ሁኔታ ሲወያዩ አምሽተው ሊቀ መኳንንት ዮሐንስ እጅ ነስቶና ተሰናብቶ ወጣ ምዕራፍ 43 ጋፋት የሀገራቸው መኳንንትና ካህናት እጅግ በሚያውቋቸው በዚያ ጊዜ ቤልና ክላውዲን ንጉሠ ነገሥት ቴዎድሮስን በጣም አድርገው ይደግፉ ስለነበር ንጉሠ ነገሥቱ ከውጭ ለሚመጡ ወንጌል ሰባኪዎችና አስተማሪዎች በተለይ ከእንግሊዝ አገር ለሚመጡት ሁሉ የፍቅር እጃቸውን ዘርግተው ነበር። ጋታት የምትባለዋን ከደብረ ታቦር ትንሽ ፈቀቅ ብላ የምትገኝ ለሥራ ምቹ የሆነች ከተማም ለነሱ ተሰጥቷል። የብረታ ብረቱ፣ የእንጨቱ፣ የጠፍሩ፣ የኖራው በተግራለው የብዙ ነገሮች ሥራ እየተከናወነባት ብዙ ኢትዮጵያውያንም በእጅ ሙያ እየሰለጠኑባት ትገኝ ነበር። ንጉሠ ነገሥት ቴዎድሮስ ዓላማቸውን ለመቅጨት የተነሳሱባቸው ወገኖቻቸውና የተወደዱ ባለቤታቸውን በድንገት የቀማቸው ሞት ያሳደሩባቸውን እጅግ ከባድ የሆነ ሐዘን ለማቃለል ከሚረዷቸው ጥቂት ነገሮች አንዱ እንዲያውም ከሊቀ መኳስ ዮሐንስ ምክር ቀጥሎ ታላቁ ነገር ወደ ጋፋት ሄዶ በዚያ የሚከናወነውን አስደሳች የሥራና የትምህርት እንቅስቃሴ ሲመለከቱ መቆየት ነበር። ውሃው እጅግ ሰፋፊ ከሆኑ የብረት በርሜሎች ተቀጣጥሎ በተሰራው አሸንዳ አዘቅዝቆ ሲወረወር እንደ እንዝርት በሚያሽከረክረው መንኮራኩር በዚህም በዚያም የሚዟዟሩ የላስቲክ መቀነቶች በያቅባቸው አንዳንድ ነገር ሲያሽከረክሩ አንዱ መዘውር እንጨት ሲሰነጥቅ፣ አንዱ መዘውር ኖራ ሲፈጭ፣ አንዱ መዘውር ወናፍ እያናፋ ናሱን፣ ብረቱን፣ ብሩን፣ መዳቡን፣ ወርቁን ሲያቀልጥ፣ አንዱ መዘውር ባሩድ እየወቀጠና እያንኮረኮረ ሲያወርድ፣ ከዚያም እያንዳንዱ ፈረንጅ በአንድ ኢትዮጵያዊ ጀርባ ሆኖ መዶሻ፣ መላጊያ፣ መጋዝ፣ መጥረቢያ ወይም ሞረዲያ ሲይዝና እንደዚህ ሥራ እያለ ሲያሳይ አጼ ቴዎድሮስ ሁሉንም እየተዘዋወሩ ሲያዩ ቆይተው ወደ ኮረብታው አናት ወጥተው ከሊቀ መኳስ ዮሐንስና ከክላውዲን ጨዋታ ጋር ያን ቀዝቃዛ አየር ሲቀበሉ ይቆዩና ወደ ደብረ ታቦር በሚመለሱበት ጊዜ ጥቂት ደስ ብሏቸው ያመሹ ነበር። ምንም እንኳ የአገሪቱ አንድነትና ሰላም ጨርሶ ቢናጋባቸው የፈረሰውን ሰላም እንደገና መልሰው አገሪቱንም በአንድነቷ ጠብቀው ለማሰልጠን የነበራቸው ተስፋ ገና አልሞተም ነበር። አገራቸውን ለማሰልጠንም የአውሮፓውያን እርዳታ ምን ያህል እንደሚያስፈልጋቸው በትክክል ያውቁት ነበር። ስለዚህ ከደብረ ታቦር ከተማ በእግር ከአንድ ሰዓት የበለጠ የማትወስደውን ጋፋትን መርጠው ወደ ኢትዮጵያ ለመጡት አውሮፓውያን ሰጧቸው። የጋፋት ከተማ ለአውሮፓውያኑ መስፈሪያ እንድትሆን መመረጧ በሁሉ ነገር አዲሱና የምትታይና እጅግ ደስ የምትል ከተማ አድርጓት ይገኝ ነበር። በዘመኑ ከማንኛውም ቦታ ይበልጥ አዲስ የሆነ የሥራ እንቅስቃሴና አዲስ ትምህርት ይታይባታል። በውስጧ የነጭ ዘሮች እንደ አበሾች በስተው የሚታዩበት ጊዜ ነበር። በአማርኛ ቋንቋ የታተሙ መጽሐፍ ቅዱስና ሌሎችም ጽሑፎች ለሕዝብ ይታደሉባት ነበር። የተሰሩባት ቤቶች አዲስ መልክ የሚታይባቸውና ውቦች ነበሩ። እነ ማርቲን ፍላድ በአማርኛ ቋንቋ ሲያስተምሩባትና ወንጌል ሲሰብኩባት ይታይ ነበር። አጼ ቴዎድሮስ በዚያ ጊዜ የራሳቸው አምባ አርገው ሁሉንም ነገር ያስቀምጡበት ወደ ነበረው ወደ መቅደላ ሲሄዱ በመዘጋጀት ላይ ሳሉ አንድ ቀን ጋፋትን ጎብኝተው ወደ ደብረ ታቦር ይመለሱ ነበር። በአንድ ቦታ ላይ አጼ ቴዎድሮስና መኳንንቱ ሁሉ ከበቅሎ ወርደው በእግር ወደ አንድ ኮረብታ አፋፍ ላይ ሲወጡ ቆንስል ክላውዲን ከዘራ ይዞ እንክስ ሲል ለመራመድ ተስኖ ታየ። አጼ ቴዎድሮስ ለረጅም ጊዜ እግረ በሽተኛ ሆኖ ወደ ቆየው ቆንስል ቀረብ ባሉና ክንዱን ያዛርገው አይዞህ፣ አሁንስ በምንም ሁኔታ ምጽዋ አደርሰሃለሁ አሉት። እሺ ጃንሆይ፣ በዚህ ሁኜ አገሬን ብቻ ሳይሆን ግርማዊነቶንና ኢትዮጵያን ጨምሬ ባገለግል የመጨረሻው ታላቅ ምኞቴ ተፈጸመልኝ ማለት ነበር፣ ግን አልሆንልኝ አለ። ጥቂት ተቆየው ለሕይወቴም ሳያሰጋኝ አይቀርም አለ ቆንስል ክላውዲን። ከምትሞትማ ሂድ እንጂ በዚያው ነህም ብዙ ልትረዳኝ ትችላለህ። ንግሥት ቪክቶሪያ የምፈልጋቸውን አስተማሪዎችና ሰራተኞች በቶሎ ባይልኩልኝ እንኳ በራሳቸው ፈቃድ ወደ ኢትዮጵያ የሚመጡ ሰራተኞችና አስተማሪዎች ቢገኙ በፈለጉት ነገር ሁሉ እየረዳኋቸውና ብዙ ገንዘብ እየከፈልኳቸው ሊኖሩ የሚችሉ መሆናቸውን እያስረዳህ ብትልክልኝ ከፍተኛ እርዳታ ነው አሉ አጼ ቴዎድሮስ እጁን ቀስ አርገው እየለቀቁና ጎን ለጎን እየተራመዱ ጃንሆይ እንግሊዝ ሀገር ቀርቶ ተምድር ጫፍ ላይ በቀመጥ ለኢትዮጵያና ለግርማዊነቱ ላበረከት የምችለው አገልግሎት ታለ በጭራሽ አልቆጠበው አለ ኮንስል ብላውደን። አቶ ብላውደን እኔ መቼም እንደምታቀው ያገሬ መሬት ሁሉ እንደ ጋፋት የሥራ ቦታ እንዲሆን ነው መፈልገው አሉ አጼ ቴዎድሮስ። በጣም ተሰለጠኑት የአውሮፓ ሀገሮች እንዳንዱ ሊያደርጓት ይችላሉ አለ ኮንስል ብላውደን። ለመሆኑ አውሮፓውያን ያን ያህል ሊሰለጥኑ ይቻሉት እግዚአብሔር መርጦ ስለፈጠራቸው ነው ወይስ በሌላው ዓለም ክፍል ሊገኙ ያልቻሉ አዋቂዎች ተመካከላቸው ስለተፈጠሩላቸው አሉ አጼ ቴዎድሮስ። አውሮፓውያን ተሌላው ዘር ተለይተው የእግዚአብሔርን ጸጋ ታድለው የተፈጠሩ ሰዎች አይደሉም። ነገር ግን እግዚአብሔር ለሰው ልጆች በሙሉ የሰጠውን ጸጋ አስቀድመው ተጠቅመውበታል። ስለ አዋቂዎቻቸውም ቢሆን ምናልባት እንደነሱ ያሉ በእውቀት የታደሉ ሰዎች በሌላው ዓለም ክፍልም ሳይፈጠሩ አልቀሩ ይሆናል። ነገር ግን የአውሮፓ አዋቂዎችን ተሌሎች አዋቂዎች የተለዩ አድርጓቸው የተገኘው ያሰቡትን ነገር ለመፈጸም ያላቸው ትዕግስት ነው። አንድ መልካም አውሮፓዊ ለሚያምንበት ነገር የማያቋርጥ ችግርና ፈተና ቢደርስበትም እሱን ችሎ ላደርገው እችላለሁ ወይም ይገባኛል የሚለውን ነገር ይከታተላል። ይህ አይነቱ የጥቂት ሰዎች የመንፈስ ብርታትም አውሮፓ ታለም ሁሉ ቀድማ በግዙፍ ስልጣኔም በመንፈስ ርቀትም እንድትራመድ አደረጋት አለ ኮንስል ብላውደን። ህዝብ አንድ ሆኖ ለመልካም ስራ ካልተሰለፈ የጥቂት ሰዎች ብርቱ መንፈስና ቀና ሐሳብ ብቻ ከፍተኛ የጋራ እድገትን ያስገኛል ብለህ ታስባለህ አሉ አጼ ቴዎድሮስ። ያስገኛል ጃንሆይ፣ ብዙ ሰዎች የሚጠቀሙባቸውና የብዙ ሰዎችን የኑሮ አቋም የለወጡ ብዙ ታላላቅ ስራዎች በአንዳንድ ታላላቅ ሰዎች እውቀትና ትዕግስት የተገኙ ናቸው። ዓለምን በሰፊው የጠቀሟትና የለወጧት ሰዎች ቢቆጠሩ አንድ ሁለት ተብለው ተቆጥረው የሚደረስባቸው ናቸው አለ አንገቱን ደፍቶ ከዘራ እያነከሰ ከንጉሠ ነገሥት ቴዎድሮስ ጎን የሚያዘግመው ቆንስል። የእኛ ነገር ሁኔታ ስታየው ይህ የሚቻል ይመስልሃል ዮሐንስ አሉ ብቻቸውን የገነቡት ሥራ እየተናጋባቸው በመሄዱ ለወደፊት እቅዳቸው መሳካት የተጠራጠሩት ንጉሠ ነገሥት ለጥጋቸው ሆኖ ኋላ ኋላቸው ወደሚከተለው ሊቀ መኳሳቸው ዘወር ብለው እውነት ነው ጃንሆይ፣ አንድ ሰው ዓለምን በሙሉ ሊጠቅምም ሊጎዳም የሚችል ከፍተኛ ሥራ ሊሰራ ይችላል። ግን ብቻውን ሆኖ አይደለም። ማንም ብርቱና አዋቂ ሰው ብቻውን ሆኖ በሚሰራው ነገር ብቻ ሊኖር ቢል ዓለምን ቀርቶ ራሱን ብቻ መጥቀም አይችልም። የአንድ ሰው ጠቅላላ ኑሮ ከሌሎች ሰዎች ኑሮ ጋር የተቆራኘ ነው። ይሁን እንጂ ብዙ ሰዎች ሊሰሩት የማይችሉትን ሥራ የመስራት ችሎታ ያለው ታላቅ ፍጡር መኖሩ አይካድም። ሩክሳኔት ግርማዊነቱ ለኢትዮጵያ የሰራውን ያህል ለመስራት የኢትዮጵያ መሳፍንት ሁሉ በአንድ ላይ ቢፈልጉ በጭራሽ አይችሉም ነበር። ከዚህም ጋር የኢትዮጵያ ሕዝብ ታላቅ ሰውነቱን አውቆ የሥራውን ዓላማ ሳልተከተለ ድካሙንና ጥረቱን ሁሉ በከንቱ ሊያስቀርቦት ይችላል። ስለዚህ አንድ ሰው ብቻውን ከፍተኛ ሥራ መስራት ይችላል፣ እንዲሁም ሌሎች ሳልተባበሩለት ብቻውን መስራት አይችልም የሚሉት አነጋገሮች ሁለቱም እውነት የሚባሉባቸው ምክንያቶች አሏቸው አለ ሊቀ መኳስ ዮሐንስ። እርግጥ ነው አንድ ሰው ምንም እንኳ በሰባዊ ተፈጥሮ እንደ ሁሉም ሰው ቢሆን የእግዚአብሔር ኃይል ሲያድርበት ተማንም የበለጠ ሰው ሊሆንና ብዙ ሰዎች የሚጠቀሙበትን ሥራ መስራት እንደሚችል አውቃለሁ። ግን አሁን አንተም እንደተናገርከው የሌሎች ድጋፍ በጣም አስፈላጊ ይሆናል። እስቲ አሁን የኔን ችግር ተመልከት። በዚህ የገነባሁትን ሲያፈርሱ፣ በዚህ የተከልኩትን ሲነቅሉ ሥራዬን ሁሉ ያበላሹብኛል አሉ አጼ ቴዎድሮስ። እዚህ ሁኔታ እየተወያዩ ወደ ኮረብታው አናት ወጥተው የአካባቢውን የምድር አቀማመጥ ሲመለከቱ ቆይተው ወደ ከተማ ተመለሱ። ምዕራፍ 44 የማዕቱ ጦርነት መጀመር። ንጉሠ ነገሥት ቴዎድሮስ ገና ደብረ ታቦር ላይ እንዳሉ ከድሮው እጅግ የሚበዛ ጦር ያዘጋጀው አመዴ በሽር ወደ መቅደላ ሲጓዙ ሊገጥማቸው መዘጋጀቱን ሰሙ። ከዚያም መቅደላ መሄዱን ተዉና አመዴ በሽር ወደሚገኝበት ዘመቱ። በዚህ ጊዜ ወደ ወሎ ሲሄዱ ባላገሩ ሁሉ ከአመዴ በሽርና ከሌሎች የሽፍታ አለቆች ጋር ተባብሮ ስላገኙት ወሰነገስ ከሆኑ ጀምሮ ከልክለውት የቆዩት የባላገር ቤት ብዝበዛ እንዲፈጸም ለወታደሮቻቸው ትዕዛዝ ሰጡ። ባለፈው ጊዜ ሁሉ ከባላገር ቤት ገብቶ የዳሮ ጫጭት እንኳን ያረደ ወታደር ቢገኝ እጁን እስከመቆረጥ ድረስ ይቀጣ ነበር። አጼ ቴዎድሮስ የዘመቱበት ለወታደሮቻቸው የሚሰጡት አዋጅ ሰላምንና መልካም አስተዳደርን ለመመስረት እንጂ ህዝብን ለመዝረፍና ለማጉላላት ስላልመጣን ናልባት እህልዋ ቢቸግራችሁ ባለቤቱ የሚችለውን ያህል እህልዋ ተመቀበል በስተቀር የአንድ ሰው ቤት እንዳትነፉ የሚል ቃል የሚገኝበት ነበር። በዚህ ጊዜ ግን ይህ አይነቱን ትዕዛዝ ሊሰጡ አልቻሉም። ይልቁንም ለአህመድ በሽር ወይም በወንድነት ገጥመኸኝ አይለይልን ፊቴን ወደ ወሎ ሳዞር በራት ገባለህ ወይ አርፋ ትቀመጥና ህዝቡ በሰላም እንዲኖር አታደርግ፣ እኔ ተነሳሁት ኢትዮጵያ አንድ ለማድረግ ያንተን ዘመዶችና ክርስቲያኖችን ባንድ መሶብ ለማብላት እንጂ ማንንም ለማጥፋት አይደለም። ታውግባ ላለፈው ጥፋትህ ምህረት አድርጌልሃለሁ ብለው ቢልኩበት ፍጹም የሆነ ድንቁርናና የአረብ ስብከት ያለበት መልስ ላከባቸው። ንጉሠ ነገሥት ቴዎድሮስ ይህን ሲሰሙ እኔስ አገሬን እንውረር የሚሉትን የግብጽና የቱርክ እስላሞች እንጂ አገሬን እስላሞች አንድ ቀንም ጠልቼ አላውቅም ነበር። አህመዴ በሽርም ቢሆን ለግዛቱ ብሎ እንጂ ስለ ሃይማኖቱ የሚዋጋኝ መስሎ እስከዛሬ አይታየኝም ነበር። ባለደምነን ታለም ይሁን በሉ የእሱና የመሰሎቹ ተባባሪዎች የሆኑትን ሁሉ እንደፈለጋችሁ ዝረፉ ብለው አዘዙ። የእሳቸው በወሎ ያን ያህል ጊዜ መንከራተት፣ የእቴጌ ተዋበች በዚያ መሞት፣ የብዙ ታማኝ አሽከሮቻቸው በዚያ መውደቅ የንጉሱን ቁጣ ጸጸት ተጨመረበት። ይህን የግድየለሽነት ትዕዛዝ ሰጡ። ትዕዛዙን ለማስከበር ከእግዚአብሔር የታዘዘ ይመስል በንጉሠ ነገሥት ቴዎድሮስና በአህመዴ በሽር ወታደሮች በተጨነቀው የወሎ ግዛት ሕዝብ ላይ ከፍተኛ ረሃብና ቸነፈር ወረደ። የንጉሠ ነገሥቱ ወታደሮች የአህመዴ በሽር ወታደሮች ታዩበት የሚባለውን የባላገር መንደር ሁሉ ከብቱን፣ ያለችውን ትንሽ እህል፣ ልብሱን፣ ብሩን ይዘርፉት ጀመር። ወታደሩ ሁሉ እህል እስከሚረሳ ድረስ ከጧት እስከ ማታ ስጋ ሲሰለቸው ቋንጣ፣ ቋንጣ ሲሰለቸው ስጋ፣ ጥብስ ሲሰለቸው ብርንዶ፣ ብርንዶ ሲሰለቸው ጥብስ እያለ የወሎን ከብት ጎመን አደረገው። በንጉሠ ነገሥቱ ሰፈር አካባቢ የሚገኙ የወታደር ሰፈሮች ሁሉ ከጥቂት እንጨቶችና ከብዙ የከብት ቆዳዎች የተሰሩ ሆኑ። አጼ ቴዎድሮስ በሕግና በሰላም ለማስተዳደር ያን ያህል ለምነው፣ ያን ያህል ታግሰው፣ ስለ ሰላም የነበራቸውን ተስፋ ሲቆርጡ ወታደራዊ ትዕዛዝ በመስጠታቸው በየቦታው የሚታረደው ከብት ብቻ መሆኑ ቀርቶ ሰው ጭምር ሆነ። ቀደም ባለው ጊዜ ማንኛውም ጠላት ቢሆን ያለ ፍርድ እንዳይሞት እጅግ ሲጠነቀቁና ብዙ ጠላቶቻቸውን እንደ ወዳጆቻቸው ሲያከብሩ የኖሩት ንጉሠ ነገሥት ጸጸት፣ ሐዘን፣ በሕዝብ ክፋት የመጣ ብርቱ ብስጭት፣ የተፈጥሮ ብስጩነት፣ ከፍተኛ ቸልታና ጭካኔ ስላሳደሩባቸው የሰው ሕይወት ዋጋ ቢስ ነገር ሆነ። እግዚአብሔርን ካልፈራ አንድ ወታደር 10 ሰው ገደለ ቢባል ምንም ጥፋት የሰራ አልመስላቸው አለ። የሚማረኩትንም ሽፍቶች እንደ ዱሮው ወደ ፈለጋችሁበት ሂዱ እያሉ በምህረት በመልቀቅ ፈንታ ዋና ዋናውን አጥፊ አንተ እስከ ጊዜው ኑሮ ሟችና ፈራሽ የሆነው እጅና እግር ሲቆረጥ እንዲህ ተተሰቃየህ፣ የሕዝቧን ሃይማኖት መልካም እድልና መልካም ኑሮ ይዛ እስከ ህልፈተ ዓለም መኖር የሚገባት ኢትዮጵያ እጅና እግሯን ስትቆራርጧት ምን ያህል እንደምትሰቃይ በዚህ ተረዳው እያሉ እጅና እግሩን ያስጎማመዱት የቀረውን ወደ መቅደላ እየላኩ ያስሩት ጀመር። አህመዴ በሽር ራሱ ውሃ ይብላኝ ብሎ ሸሽቶ ሲያመልጥ አብዛኛውን ሽፍታና የነሱ ተባባሪ የተባለውን ሁሉ ደምሰው በዚያው እንዳሉ ከመቅደላ አንድ አሳዛኝ ወሬ ደረሳቸው። መቅደላ ካሉት ሹሞቻቸው የተላከው ደብዳቤም ጃንሆይ ተቋራ ኑሮ ጀምሬ እስከዛሬ ድረስ አምነውትና ወደውት የኖሩት የመቅደላ ገዥም አድርገውት እስከዛሬ የቆየው ግራዝማች አለሜ እናመዴ በሽር ጋር ሲላላቅ ቆይቶ ስለነበር አሁን ጃንሆይ ሁሉንም እየደመሰሱ መምጣቱን ስላወቀ ከርሶ ጠፍቷል የሚል አሳዛኝ መርዶ ነበረበት። ደብዳቤውን ደጋግመው ካነበቡ በኋላ የመልክተኛውን ፊት ቀና ብለው ያዩ። ይህን ደብዳቤውን ተመቅደላ ነው ያመጣኸው? አሉ አጼ ቴዎድሮስ። አዎ ጃን ሆይ፣ አለ መልክተኛው በትካዜ። ዓለሜ ሞተ ነው ወይስ ከዳም ቢሉት? ከዱ እንጂ ጃን ሆይ። ዓለሜ የኔው ግራዝማች ዓለሜ? አዎ ጃን ሆይ። ኧረ ዓለሜ ተከዳኝ፣ እንግዲህ ማን ልመን? አሉና አጼ ቴዎድሮስ በሁለት እጆቻቸው ሁለቱን ጆሮ ጥራዎቻቸውን ይዘው መሬት መሬት ሲያዩ ከቆዩ በኋላ እልፍኝ አሽከሩን ጠርተው፣ አሁን ሊቀ መኳስ እንግዳንና ገብርዬን በችኮላ አስጠራልኝ አሉ። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና ወደ መልክተኛው ቀና ብለው፣ እሱስ ይሁን አምባውስ እንዴት ነው አሉ። አምባው እንደነበረው ነው፣ ምንም አልሆነ አለ መልክተኛው። ለመሆኑ ብዙ ሰው አብሮት ከዳ? የራሳቸው አሽከሮች ብቻ ናቸው። እንግዲህ እግዚአብሔር ይፍረድበታ። ከዚህ በላይስ እንዴት ላምነው እችላለሁ? አጼ ቴዎድሮስ መልክተኛውን ሲጠያይቁ እነ ሊቀ መኳስ መጥተው ገብተው እጅ እየነሱ ቆሙ። ተቀመጡ አሉ አጼ ቴዎድሮስ ትካዜ ባለበት ድምፅ። ሊቀ መኳስ ዮሐንስ ከአጼ ቴዎድሮስ ጠጋ ብሎ ሲቀመጥ ራስ እንግዳና ፊት አውራሪ ገብርዬ በስተግራ በኩል ጥቂት ዝቅ ብለው ተቀመጡ። አጼ ቴዎድሮስ ወደ ራስ እንግዳና ወደ ፊት አውራሪ ገብርዬ እየተመለከቱ እንግዳ አሉ። አቤት አሉ ራስ እንግዳ። ገብርዬ አሉ ንጉሠ ነገሥቱ። አቤት አሉ ፊት አውራሪ ገብርዬ። እናንተስ መቼ ነው የምትከዱኝ? አሉ ንጉሠ ነገሥት ቴዎድሮስ። እንዴት ጃን ሆይ አሉ ራስ እንግዳ። ፊት አውራሪ ገብርዬም አከታትለው ስንሞት ጃን ሆይ አሉ። ዓለሜ ከዳኝ እኮ አሉ አጼ ቴዎድሮስ። ሊቀ መኳስ ዮሐንስ ፊቱ በሐዘን ቀልቶ የቱ ዓለሜ ጃን ሆይ አለ። ሁሉም በድንጋጤ ክው ብለው አጼ ቴዎድሮስን ይመለከቱ ጀመር። ዓለሜ የኔው እንደነ እንግዳ እንደነ ገብርዬ ታሪክ የፍቅራችንን ታሪክ ትነግርህ የኖርሁት በየጦሩ ግንባር ሳይከዳኝ አብሮኝ የኖረው ባላጋራዎችን ያሰርኩበትን ንብረቴን ሁሉ ያስቀመጥኩበትን የመጨረሻው ከተማዬና አምባዬ አድርጌ የጠበቅሁትን መቅደላን ጠብቅ ብዬ ከታላቅ እምነት ጋር የሾምኩት ዓለሜ ከዳኝ አሉ አጼ ቴዎድሮስ። ጃንሆይ ለመሆኑ ያስቀየሟቸው ነገር ኑሯል? አለ ሊቀ መኳስ። እግዚአብሔር ይቀየምብኝ ዮሐንስ፣ አላስቀየምኩትም። ሳይበድለኝ ያስቀየምኩትስ ይህን የእግዚአብሔር ሰው ነው። ማረኝ እንግዳ፣ ስለ እግዚአብሔር ይቅር በለኝ። ያለ ምክንያት አስሬ አጉላልቻለሁ፣ ማረኝ አሉ አጼ ቴዎድሮስ ከተቀመጡበት ተነስተው። አጼ ቴዎድሮስ በትንሽ ምክንያት ተጠራጥረው ታማኝ አሽከራቸውን ራስ እንግዳን ለጥቂት ጊዜ ያስተዋቸው ስለነበር በዚህ ይጸጸቱ ነበር። ራስ እንግዳ ከተቀመጡበት ብድግ አሉ። ታውራሪ ገብርዬና ሊቀ መኳስም አብረው ተነሱ። ጃንሆይ ጌታ አሽከሩን ቢቀጣ ጥፋት ነው ወይ? ይልቅስ እኔ ስላስቆጣሁት ይማሩኝ አሉ የአጼ ቴዎድሮስ ቅንና ታማኝ አሽከር ራስ እንግዳ በአጼ ቴዎድሮስ ጫማ ላይ ተደፍተው። አንተ ማረኝ የኔ ጌታ፣ አንተ ማረኝ እያሉ አጼ ቴዎድሮስ ዝቅ ብለው አንገታቸውን አቀፉና ራስ እንግዳን አነሷቸው። ይህ በሚሆንበት ጊዜ አራቱ ሰዎች በጣም ተክዘው ይታዩ ነበር። ሁሉም በየነበሩበት ተመልሰው እንደተቀመጡ ወደፊት ስለሚቀጥለው ጦርነት ውይይት ጀመሩ። አሁን ወዴት ብንሄድ ይሻላል? ጎጃምም ሸዋም አምጸዋል። ወገራና ስሜንም ከነጋረድ ጋር ነን ማለት ጀምሯል። በትግሬም ካሳ ተባጋዲስ በነ ንጉሴ ኃይል ጨርሶ ለመሸነፍ ምንም አልቀረው አሉ አጼ ቴዎድሮስ። እርግጥ ነው ሁሉም አምጸዋል፣ ግን አስቀድመን ንጉሴን መውጋት አለብን። ምክንያቱም አንደኛ በትግሬ የሚገኙ አውሮፓውያን ካቶሊኮች የንጉሴ መንግስት በፈረንሳይ መንግስት ዘንድ እንዲታወቅ ስላደረጉ ከቀን ወደ ቀን በመደርጀት ስለሚገኝ ነው። ሁለተኛ ትግሬ ዋናው የኢትዮጵያ በር ስለሆነ ማንኛውም ጠላት ቢሆን በዚያ በኩል አስቀድሞ ማስወገድ ስለሚገባ ነው አለ ሊቀ መኳስ ዮሐንስ። እኔም ያሰብኩት ይሄን ነው። አንተ ታቀረብካቸው ምክንያቶች ሌላ አቶ ቡላዴን ምጽዋ በሰላም ማድረስ ስላለብን ንጉሴን ተሁሉ በፊት መውጋት ይገባኛል አሉ አጼ ቴዎድሮስ። አዎ እሱም አንድ አስፈላጊ ነገር ነው አለ ሊቀ መኳስ። ወደ ተብላጓሉና ወደ አመሬ መሽር መዝመት መቼም ረዳቶቻቸውን ለማጥፋት እንጂ እነሱ እንደሆኑ ቆመው አይገኙ አሉ አጼ ቴዎድሮስ። ጦርነቱን አስቸጋሪ ያደረገው እኮ ይሄ ነው። ወይስቡ ደካማነታቸውን አውቀዋን ከተላቸው ማይላቸው ወይ እነሱ ገጥመው ቆርጦ ይላይልን አይሉ አሉ ራስ እንግዳ። ለፊት የሚገጥመን ቢሆንማ ይህ ሁሉ ችግር መች ይደርስ ነበር አሉ ፊታውራሪ ገብርዬ። ለማንኛውም ነገር የንጉሴን ነገር አንድ መንገድ እናስይዝና ሌላውን ሁሉ በኋላ እናስባለን አሉ አጼ ቴዎድሮስ።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ማርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው። መቅደም አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ እኔ ማዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ከኛ ካንቺ ጋር በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ወሶ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው።
ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ጥፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንቺ ሷን ጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሎ ምርትና ትርዳዱ የሚለይ አይደለም አንደኛው ከአንዱ እንደስ እንጂ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ ስንዴና ትርዳድ ነው ባንድነት ታምሶ ምርቅና ፍትፍት ነው ባንድ ተለውሶ ተዋህዶ ያለ ባንድ አካል ባንድ አምሳል ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነ ባልሆነው ሳቅ ሳቅ ያሰኘኛል አላፊና ግዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደስ ያናግረኛል። ዘንድ ያለ ሰዓት ስለ ሰው ሳስብ ገር ሆኖ አየሁት የዋህ እንደ ርግብ ለመስደቅ ምኞቱን ትግሉን አስብና ቅንስራ ለመስራት ድካሙን አይና ቅዱስ ነው ቅዱስ ነው ብዬ ጠራዋለሁ የእግዚአብሔር አምሳል መሆኑን አምናለሁ። በደና ሽብሃል አዋርደህ አትያው ከመላእክት በታች ቅዱስ የሰው ልጅ ነው የአንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፍሬ ቢስ ነገር ነው ይህ የለውም ዋጋ አንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መርሳት የሌለብን። አንዳንድ ቀን ሲሆን እንዲደስ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል አንዳንድ ቀን ደግሞ በጣም ይከፋኛል። ደግስ እናገሩኝ ክፋና ግረኛል። ሰላምታ ሲሰጡኝ በትሪቃጣኛል። ይሄጃ መሸሻ ሰፋይ ጠፋኛል። ሰው የሚባል ነገር ላይ ያስጠላኛል። ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቡ ደነደነ። ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ በጥላል ሸፈፉ ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል። እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው። ሰው ከእናቱ ማጠን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ ማገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልጉዳ። እንዲህ ያለ ሐሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው። ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው። ሰው ካደገ ሲያዩት ተክሏዋን ይመስላል ሕፃን ሆኖ ሳለ በግ ሆኖ ይገኛል። ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን ይጠረሰው። ለሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው። ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው። አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም። ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ይሄዱ። ሰው አንድ አካል ሆኖ ሁለት ምግባር አለው ጨካኝና ሩሩ ክፉና ደግ ነው። ንገረኝ አጣርተህ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን። ክፋት ጨለማ ነው አምሳለ ጽልመት የቀን ብርሃን ነው ደግሞም ደግነት። ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የቱን ማልተሰማ። እኔ ነግርሃለው ይኸው ትሰማለ አንድ አካል ሁለት መልክ ሆኖ ታየዋለ። አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም። እኛ የምንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደንብ ተለይቶ ሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ። አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው። ፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆነ እሬትና ማር ነው። ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው። የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለፋ አገኝም። ለፍልፈን ለፍልፈን ፍሬ ከንቷን ሁን ለዛሬው ወሪያችን አዝመራ ይህ ይሁን። ባለመሆንና በመሆን መካከል ሳይሻገረው አለ ትልቅ ገደል። የማይሆነው ነገር ምን ጊዜም አይሆንም የሆነውም ነገር ከቶ አይለወጥም። አውቆ አለመቻሉን ይህን ለመለወጥ በከንቱ አይድከም ሰው አርፎ ይቀመጥ። Thank you.
¶¶